በክርስቶስ ወንድሞቼና እህቶቼ የሆናችሁ እንኳን ለብርሃነ ትንሣኤው አደረሳችሁ። በሥርዓተ አምልኳችን አቆጣጠር በትንሣኤ ወቅት ላይ እንገኛለን። በዚህ ወቅት የምናነባቸው የመጽሐፍ ቅዱስ ንባባት ይህንኑ የጌታችን ኢየሱስ ክርስቶስን ትንሣኤ እርግጠኛነት የሚገልጹ ናቸው። ምክንያቱም የወቅቱ አብይ ዜና ይኸው ትንሣኤ ነውና፣ ጌታ በእርግጥ ተነስቷል፣ ለስምዖንም ታይቷል ይላል የዛሬው ወንጌል ቃል ማጠቃለያ። የኤማሁስ መንገደኞች ታሪክ በክርስቶስ ሞት ምክንያት በደቀ መዛሙርቱ ዘንድ የነበረው ተስፋ መቁረጥና በትንሣኤው ምክንያት እንደ ገና ተስፋቸው ለምልሞ የትንሣኤው ምስክሮች ለመሆን እንደ በቁ የሚያስረዳ ነው። ከትንሣኤ እሁድ እስከ ጳራቅሊጦስ ያለው ጊዜ በእምነት ዐይን እንደ አንድ ቀን ነው። የትንሣኤው ምስጢር የምናውጅበት የምናከብርበት ወቅት ነው። ትንሣኤ የእምነታችን በዓል ነው። ክርስትናን ክርስትና ያሰኘው የጌታችን ኢየሱስ ክርስቶስ ሞትና ትንሣኤ ነው። ክርስቶስ ከሞት ባይነሣ ኖሮ እንደ ማንኛውም አዲስ ርዕዮተ ዓለም አዲስ ሐሳብ ሞቅ ደመቅ ብሎ ይጠፋ ነበር። ከዛሬ ወንጌል እንደ ሰማነው ተከታዮቹም ሁሉ ነገር አብቅቷል ብለው ወደ ቀድሞ ኑሮአቸውና ሥራቸው መመለስ ጀምረው እንደ ነበረ ነው። ነገር ግን ክርስቶስ ከሞት በመነሳቱ ሁሉም ወደ ኢየሩሳሌም ተመልሰው የቤተ ክርስቲያን መሠረትና የትንሣኤ ምስክሮች ሆኑ። በሌላ አነጋገር የክርስትና ታሪክ ከኋላ ወደ ፊት ተጻፈ ማለት ይቻላል። የጌታችን ኢየሱስ ክርስቶስ ታሪክ ከትንሣኤው እውነት በመነሳት ነው ሙሉ ዝርዝሩ ተጽፎ የምናገኘው፣ ወይም ከሞት በመነሳቱ ነው ታሪኩ በጣም አስፈላጊ የሆነው። የመጀመሪያዎቹ ክርስቲያኖች ያስታውሱት የነበረው በዓል የጌታ ቀን የትንሣኤው ዕለት ብቻ ነበር። ቀስ በቀስ ሌሎችም በዓላት መከበር ጀመሩ። እኛም እያንዳንዳችን የተጠመቅነው በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ በማመን ነው። ጌታ የሰውን ልጅ ለማዳን መሞቱንና በእርግጥ ከሞት መነሳቱን አምናለሁ። እኔም ከክርስቶስ ጋር ለኀጢአት ሞቻለሁኝ፣ በክርስቶስ በተገኘው አዲስ ሕይወት ለመኖር ከክርስቶስ ጋር ከሞት ተነስቻለሁ። ዘላቂው ተስፋዬም ከሞት የተነሳውን የክርስቶስን ክብር ተሳታፊ ይሆናለሁ የሚል ነው። ስለዚህ ትንሣኤ የእምነታችን በዓል ነው። ትንሣኤ የእግዚአብሔር ምሕረት ወይም መሐሪነት በዓልም ነው። ስለ ትንሣኤው ስንናገር ለምንና እንዴት እንደ ሞተ የሚለውን ዋናውን ነገር ያስታውሰናል። ስለ ትንሣኤው ስንናገር ለምን እንዴት ሞተ የሚለውን ዋናው ነገር ያስታውሰናል። እግዚአብሔር አብ በትልቅ ፍቅር እና ምሕረት እና ርኅራሄ ሰውን ለማዳን አንድ ልጁን መሥዋዕት እንዲሆን ስለ ላከው ነው። በኀጢአታችን ምክንያት መሞት ነበረብን። ነገር ግን ጌታችን ኢየሱስ ክርስቶስ በእኛ ፋንታ ሞታችንን ሞተልን፣ በትንሣኤውም ሕይወትን ሰጠን። በዚህም የእግዚአብሔር አብ መሐሪነት ትልቅነት ተገለጸ። ስለዚህ ትንሣኤ የእግዚአብሔር አብ መሐሪነት በዓል ነው። በዚህ ዓመት በርዕሰ ሊቃነ ጳጳሳት ፍራንቼስኮስ የታወጀው የምሕረት ኢዩቤልዩ ዓመት ይህንን የሚያስታውሰን ነው። ትንሣኤ ተስፋ የማድረግ ወይም የተስፋ በዓል ነው። ሁኔታዎች ተስፋ በሚያስቆርጡን ጊዜና ሁሉ ነገር አብቅቶለታል በምንልበት ሰዓት እንኳ እግዚአብሔር ሕያውና የሚሠራ መሆኑን የምናስታውሰው ሕያውና የሚሠራ መሆኑን የሚያስታውሰን በዓል ነው። የኤማሁስ መንገደኞች ንግግርና ሁኔታ ለዚህ ጥሩ ምሳሌ ነው። እኛ እስራኤልን ነጻ የሚያወጣ ነው ብለን ተስፋ አድርገን ነበር። ነገር ግን ይህን ሁሉ ከሆነ ይኸው ሁለት ቀን አልፎታል። ሉቃስ 24 ቁጥር 21 ከሞት መነሳቱን ሲረዱ ግን የጠወለገው ተስፋቸው ለምልሞ ለእኛም ዛሬ የትንሣኤ ምስጢር በየዕለቱ ኑሯችን፣ ሕይወታችን፣ ተስፋችን የሚያለመልም እውነት ነው። ይህ ነው የእምነታችን መሠረት። ለእኛም ዛሬ የትንሣኤው ምስጢር በየዕለቱ ኑሯችንና ሕይወታችን ተስፋችንን የሚያለመልም እውነታ ነው። ይህ ነው የእምነታችን መሠረት። የኤማሁስ መንገደኞችም ሆኑ ሌሎች ከሞት የተነሳውን ጌታ ለመጀመሪያ ጊዜ የሚያዩት አያውቁትም። ነገር ግን በመነሳቱ አምነው ሲያውቁት ግን ይሰወራል። ምክንያቱም ከሞት የተነሳውን ጌታ የምናውቀው በእምነት ዐይን ብቻ ነው። በዐይነ ሥጋ ማየቱ አስፈላጊ አይደለም። ከሞት የተነሳው ጌታ በእምነት ዐይን የሚታይ በአንድ ጊዜ ከሁሉም ለሁሉም የሚሆን ነው። በዘመናችን የትንሣኤን በዓል ስናከብር የዛሬ የወንጌል ቃል ምን መልእክት አለው ለእኛ? የጌታችን ኢየሱስ ክርስቶስ ሞትና ትንሣኤ እርግጠኛነት የእምነታችንም ትክክለኛነት ያረጋግጥልናል። የትንሣኤ ባል ታሪክ ማስተዋስ ብቻ ሳይሆን ዛሬም የትንሣኤው ምስጢር እውነት፣ ተስፋ፣ የምንኖረው ሕይወት መሆኑንም ያስታውሰናል። ዛሬ በምንኖርባት ዓለም ብዙ ተስፋ አስቆራጭ ሁኔታዎች፣ ጥያቄ የሚፈጥሩብን ሁኔታዎች ውስጥ እንኖራለን። የኤማሁስ መንገደኞች ታሪካችን ነው። ለምሳሌ በምዕራቡ ዓለም የምናየው የእግዚአብሔርን መኖር ችላ ያለ ዘመናዊነት ወይም ሴኩላሪዝም ሰው ራሱ የሕይወቱ ማዕከልና ባለቤት እንደሆነ ፈላጭ ቆራጭ የመሆን ዝንባሌ ይታይበታል። ቀድሞ የክርስትና ማዕከል በነበሩት ሀገራት ሳይቀር የክርስቶስ መስቀል በይፋ በትምህርት ቤት፣ በሥራ ቦታ፣ በአደባባይ መሰቀል አለበት ወይስ የለበትም ብለው ይከራከራሉ። ባጭሩ እግዚአብሔር እንደ ሞተ ያስባሉ። ታዲያ እንዴት ነው የትንሣኤውን እውነት ማክበር የሚችሉት? በመካከለኛው ምስራቅ የሚኖሩ ክርስቲያኖች በእምነታቸው ምክንያት እየተሰደዱ እየሞቱ ብዙ መከራም እየደረሰባቸው ነው። እንዴት ነው እነዚህ ወገኖች የትንሣኤን ምስጢርና ተስፋ ሊያከብሩ የሚችሉት? ተስፋቸው ማን ነው? የዘመኑ የኤማሁስ መንገደኞች ናቸው። ብዙ ወገኖቻችን በስደት መንገድ ላይ ይገኛሉ። በየጊዜው የምንሰማው ዜና በበረሃና በባህር ጉዞ ሕይወታቸውን ማጣታቸውን ነው። ክርስቲያኖች በመሆናቸውም በአክራሪዎች ይገደላሉ። በሚያመዩትና በሚሆነው ነገር ተስፋ ቆርጠው ወይም የተሻለ ነገር ፍለጋ ሲሰደዱ የባሰ ነገር እያጋጠማቸው ነው። እንዴት ነው የትንሣኤውን ምስጢርና ተስፋ የሚያከብሩት? እኛስ ይህንን ሁሉ ነገር እያየንና እየሰማን የትንሣኤውን ተስፋ የምናምነውና የምንኖረው በመንገዳቸው ስለ ምን ይሆን የሚያወሩት? ስለ ተስፋ መቁረጣቸው? ስለ ብቸኝነታቸው? የኤማሁስ መንገደኞች ሁኔታ። ትንሣኤን ማክበር መኖር ማለት ተስፋ በሚያስቆርጡን ሁኔታዎች ውስጥ ብንሆንም እንኳ እግዚአብሔር ባለማቋረጥ ከእኛ ጋር እንዳለ ማስታወስ ማለት ነው። ከኤማሁስ መንገደኞች ጋር የነበረው ጌታ ዛሬም በእያንዳንዱ አስቸጋሪ ሁኔታ ውስጥ እንኳን በመካከላችን መሆኑንና ብቻችንን አለመሆናችንን ያስታውሰናል። ክርስቲያኖች ስለሆንን ችግሮች ያጋጥሙን ማለት ሳይሆን በችግሮቻችን ሁሉ እግዚአብሔር ከእኛ ጋር መሆኑንና ችግሮቻችንም ጊዜያዊ እንደሆኑ፣ ጨለማው አልፎ ብርሃን የምናይ መሆኑን የሚያረጋግጥልን ተስፋ ነው። በመጨረሻም በዚህ በትንሣኤ ወቅትና በምሕረት ኢዮቤልዩ ዓመት በምሕረቱ በደግነቱ ተማምነን ወደ እግዚአብሔር በሙሉ ልብ እንድንመለስም ያስፈልጋል እላለሁ። እግዚአብሔር መሐሪና ደግ እንደሆነ ሁሉ እኛም በአምሳሉ የተፈጠርን ለወንድሞቻችንና እህቶቻችን ደግነትንና ምሕረትን እንድናደርግም ያስፈልጋል እላለሁኝ። እመቤታችን ድንግል ማርያም የምሕረት እናት የሆነችው የእግዚአብሔርን የተስፋ ቃል ያመነችው እኛም ሙሉ ተስፋችንን በእግዚአብሔር እንድናደርግ ምሕረትንም እንድናገኝ በጸሎቷ በአማላጅነቷ ትርዳን። አሜን።